ይህ የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምጽ የሬዲዮ አገልግሎት ኢትዮጵያ ለዋላውነት የህዝቧን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አድማጮች እንደምን ሰነታችኋል? ዛሬ ቀምጥ 10 ቀን 2016 ዓ.ም ተመረጥ ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ኢታ በተመለከተ በወቅታዊ ጉዳዮች ላይ ከዚህ ከአትላንታ ዘውዱ ከአዲስ አበባ ደግሞ አሸናፊ ንወያያለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝኩኝ ወደ ፕሮግራማችን ነው የምንገባው። ይስማሃል አሸናፊ?
አዎ ይስማኛል።
በጣም ጥሩ። እንግዲህ እኛ በየሳምንቱ አሁን በተለይ ባለፉት 4-5 ሳምንት ላይ ይሄ አማራ ክልል ያለውን ሁኔታዎች ነው እንትን የምናደርገው ትኩረት ያደረግ ነው። ግን የኢትዮጵያ ጉዳይ ግን በአማራ ክልል ብቻ የተቀጨ አይደለም። ቀጠናዊ ዓለም አቀፋዊ ትኩረትን ሁሉ የሚያደርግ እየሆነ በየቀኑ አዳዲስ ነገሮችን ይዞብን እየመጣ ነው። ጠቅላይ ሚኒስትሩን እንግዲህ ኢትዮጵያኖች ወይ በሰራነው ስራ ተረግመናል፣ ለርግማን የተላከ ሰው ይመስለኛል እንጂ አንድም ቀን ኢትዮጵያን ሁኔታዎችን በሰላማዊ መንገድ የምናይበትን ነገሮች የምናይበት ሁኔታ አልሆንም። በአጠቃላይ ግን እዚህ አማራ ክልል ላይ ተመልሰን ስንገባ በተለያዩ ቦታዎች ላይ ሳምንቱ እንግዲህ ካለፈው ሳምንት ጀምሮ በተለያዩ ቦታዎች ላይ ግጭቶች እየተካሄዱ ናቸው። በሰሜን ሸዋ፣ በኦሮሚያ ድንበር፣ ኦሮሚያ አማራ ድንበር አካባቢ ደብረ ማርቆስ እንደውም ዛሬ ሰማሁት ካየሁት እንትን የተረዳሁት በደብረ ማርቆስ ከሁለት ቀን በፊት የድሮን ጥቃት ተደርጎ አንድ የፋኖ ኮማንደርም ተገድሏል የሚል ማን ነው የሚባለውን ነገር መናገር አልፈለጉም፣ ግን ተገድሏል የሚሉ አሉ። 12 ያንድ 7 ያንድ ቤተሰብ ሰዎች እና ከነሱ ጋር የነበሩ ሲቪሊያን ተጨምሮ በመኪና ሲጓዙ በድሮን የተመቱ አሉ። የ6 ዓመት ነው የ7 ዓመት ልጅ እድሜ ያለው ወጣትም እንደዚሁ እንደተቀጨ የሚያመለክቱ ብዙ ሁኔታዎች አሉ። ቀውሱ ከቀን ወደ ቀን እየቀጠለ ነው ያለው። የፋኖ ተዋጊዎችም ይገባሉ ከተማ ውስጥ ይወጣሉ፣ ከተማ ውስጥ ይገባሉ። የተለያዩ አመራሮችም የፖሊስ ሹም ነው የቀበሌ ሹም የሆነም የተገደላለ በሳምንቱ። እነዚህን ያዝና መሰረት አድርግ ከዚህ ጀምረን እንዴት ነው አሁን ያለው? እንግዲህ አሁን 6-8ኛ ወሩ ላይ ነው አሁን የአማራ ክልል ግጭት ከተጀመረ። እንዴት ነው አሁን ካለፈው ያለፈውን 8 ወር ሳይሆን አሁን ካለፈው ሳምንት ካወራናቸው ተነስተ አሁን በዚህ ባለፈው ሳምንት የሆኑትን ነገሮች እንመልከታቸው እስቲ።
እሺ፣ እንግዲህ እያንዳንዱን በመላው ክልሉ ነው ግጭት ያለው። ከግጭት ነፃ ነው የምትለው ቦታ የለም አማራ ክልል ውስጥ። እያንዳንዱን በየዕለቱ የተለያዩ የውጊያ ግንባሮች አሉ፣ የደፈጣ ጥቃቶች አሉ፣ መንግስት በከባድ መሳሪያ የሚፈጽማቸው ድብደባዎች አሉ፣ አልፎ አልፎ የሚመጡ የድሮን ጥቃቶች አሉ። እያንዳንዱን አሁን ባለን ሰዓት ውስጥ ማየት አንችልም፣ ግን በዚህ ሳምንት ከባድ ውጊያ የተደረገበት ከትላንት ወዲያው የደብረ ማርቆሱ ተጠቃሽ ነው። ከንጋቱ 12 ሰዓት አንድ ሰዓትም ጀመረ የሚሉ አሉ። እንግዲህ በተለያየ አካባቢ የተለያየ ሰዓት ጀምሮ ሊሆን ይችላል፣ ግን ከ12 ሰዓት ተኩል ጀምሮ እስከ 3 ሰዓት ተኩል ባለው ሰዓት ጀመረ የሚል ነው። ከባድ ውጊያ ነው የተካሄደው። ይሄ ነው በዚህ ሳምንት ውስጥ ትልቁ። ከዛ ውጪ ግን የደፈጣ ጥቃቶች በየቦታው ነበር ሲደረጉ የነበረው። በደቡብ ጎንደር ራስ ክምር ሜዳ፣ ክምር ድንጋይ አካባቢ፣ በምዕራብ ጎጃም መራዊና መሸንቲ አዋሳኝ አካባቢ ላይ፣ በዳንግላና አዲስ ክዳን መካከል በሚገኝ ስፍራ ላይ፣ በሰሜን ሸዋ ሸዋሮቢት አቅራቢያ፣ እንደዚህ አይነት ቦታዎች እንግዲህ የቅርብ ጊዜው ነው። የባለፉት 2-3 ቀናትን ለማወራ ነው የደፈጣ ጥቃቶች ተፈጽመዋል። በደቡብ ወሎ ግዲ አካባቢ እንዲሁም በምዕራብ ጎጃም ቋሪት አካባቢም ከባድ ውጊያዎች ነበሩ። ይሄ ሳምንቱ ሙሉ የሆነው ነው እያልኩኝ አይደለም፣
የሰሞኑ
2-3 ቀናት የሰሞኑ ናቸው። እነዚህ ምንድን ነው የሚያሳዩት? እንግዲህ በክልሉ ውስጥ ውጊያው ከተጀመረ ጀምሮ እየባሰ የመጣ ነገር ካልሆነ በስተቀር ውጊያው ቀንሷል የምትልበት አንድም ነገር የለም። አንተ አሁን እንዳልከው 8 ወር በጣም የከፋው ውጊያ እንኳን መደረግ ከጀመረ የማነሱ ግርማ የሽጥላ ተገደለ ካሉበት ጊዜ ጀምሮ በይፋ ኦፕሬሽን አውጀው የአስቸኳይ ጊዜ አዋጅ እንኳን ካወጁ ስንት ወር ሊሆነ ነው? ወደ 3 ወር
ገደማ ነው።
አሁና ምንም አልተቋረጠም፣ ባለበት ሁኔታ ነው ያለ። ወዴት እንደሚሄድም የማይታወቅ ነው። ይሄ ነው እንግዲህ በአጭሩ።
ግን እነዚህን አሁን የውጊያዎቹ ሁኔታዎች ስትመለከታቸው፣ ግጭቶች ስትመለከታቸው በተለያየ መልኩ ጉድመን ነው ይሄ ጦርነቱም ግጭቱም በተራዘመ ቁጥር የፋኖ ኃይል ይዳከማል፣ ህዝቡም በፋኖ ላይ ይነሳል የሚል የትንሽ ጠመም ያለ ባለፈውም ጊዜ ታስታውስ እንደሆነ በትግራይ ጦርነት ዘግተን ካስራብን ህዝቡ አውጥቶ በተለይ የመጀመሪያው 6 ወር ላይ ህዝቡ አውጥቶ የህዋትን መሪዎች ይሰጠናል የሚል ግምት ነበር። በጣም የተሳሳተ ግምት ነበር እና አሁንም ያንን ያህል የሆነ ግምት ያለበት ይመስላል የመንግስት ግን በዛው መጠን ደግሞ በሌላ መልኩ ደግሞ ስትመለከቱ ጦርነቱ በቀጠለ ቁጥር እርግጥ የገበያ የዋጋ ንረቱ እየጨመረ የመጣበት ሁኔታ አለ። አቅርቦት በጣም የደከመበት ጊዜ አለ። አሁን ደግሞ ህልም ገበሬዎቹም አርሶ ከሆነ ነው እንግዲህ መሰብሰቢያ ጊዜያቸውን ሊያራዝም ሊያበላሽ ይችላል። እነዚህ ተዳምረው ግን ችግሩን ይመጣል። ግን እነዚህ ተዋጊዎች የምንላቸው ተዋጊዎቹ እርግጥ ለክልሉ እንትን መስዋዕትነት እየከፈሉበት ያለ ነገር ሆኖ እነዚህ ነገሮች ችግር መራዘሙ ችግር ሊያመጣ አይችልም የሚል ግምት ያላቸው እንዴት ነው? አልገባህ? አንዳንድ ጊዜ ባለፈው በተደጋጋሚ ያወራናቸው ነገሮች አሉና እንዴት ነው አንተ የምትመለከተው? ማዳከም ይችላል ወይ?
ጦርነቱን ስታየው መንግስት መጀመሪያ እንዳሰበው በአጭር ጊዜ ውስጥ በከባድ መሳሪያ የሚሆን በምንም ጦርነቱን ፋኖ እንደምስሽ ያጠፋሉ የሚለው ነገር እንደማይሆን አውቆታል። ስለዚህ መከላከያውን ሙሉ አቅሙን አሰልፎ መደበኛ የሚመስል ውጊያ የማካሄድ ፍላጎት የለውም። የሁለት ሶስት ሳምንት ምናምን ይሆነዋል የሚሊሻውንና የክልሉን ፖሊስ በማሰለፍ ሁለቱ ተፈሳሰው ሲዳከሙ የመግባት ፍላጎት ያለው ነገር ይመስላል። ከዛም የተለየ ደግሞ እንደ መንግስት እንደ መከላከያውን እንደ አርሚ ሳይሆን መንግስት ደግሞ ዝም ብሎ ውጊያውን እንደውም በሙሉ አቅሙ ሳይዋጋ እዛም እዚህም ውጊያዎች እየከፈተ ሲበረታ ወደኋላ እየሸሸ ሲመቸው በከባድ መሳሪያም እየመታ መንገዶች እንደተዘጉ ወደ ክልሉ የሚገባ ነገር አይኖርም፣ ከክልሉ የሚወጣ ነገር አይኖርም። ክልሉ ውስጥ የራሱን ፍጆታ ያህል እንኳን የማያመርትበት ሁኔታ ቢመረጥም ፋኖ የቱ እንደሆነ መለየት ስለማልችል አትንቀሳቀስ ብሎ አርሶ አደሩም ምርቱን ይዞ ወደ ከተማ እንዳይመጣ በማድረግ ኑሮውን በማስወደድ በማስራብ በየዕለቱ ስራ ሰርቶ የሚኖሩ ሰዎች እንዲራቡ ፋብሪካዎች ስራ አቆመዋል። እንግዲህ አሁን ባለፈው
የሚያነሳ 1600 የሚል አለ
እስከከፍተኛ እስከ 1200 በዚህ ውስጥ ምን ያህል ሰው ስራ እንደፈጠረ ተመልከት። ለጊዜው አሁን ደሞዝ እየተከፈላቸው ሊሆን ይችላል፣ ግን ብዙ አይቆይም። ከተወሰነ ጊዜ በኋላ ይቆማል። ትምህርት ቤቶች የማይማሩበት ሁኔታ ይፈጠራል። አሁንም ግማሽ ተማሪዎች አልተመዘገቡም፣ ከግማሽ በላይው አልተመዘገቡም። መምህራን ከስራ ውጭ ይሆናሉ። ይህ ሲሆን መንግስት ልክ ትግራይ ላይ ሲያደርግ እንደነበረው ደሞዝ መክፈል ያቆማል። ሌሎችም የመንግስት መዋቅሮች ከስራ ውጭ መሆን ይጀምራሉ፣ ደሞዝ መክፈል ያቆማል። ምናልባት ባንኮች ሌላ ቦታ ሰራተኞቻቸውን ወስደውም ሊከፍሉ ይችል ይሆናል። በዚህ ሁኔታ ክልሉን የስቃይ ማድረግ መድኃኒት አይገባም። ሰዎች የሰሞኑን ቢቢሲ ያወጣውን በጣም ቆንጽሉን ነው ያወጣው። እሱ ናሙናዎች አንድ ሁለት ሰዎች ወስደው በደብረ ማርቆስ ላሊበላ አካባቢ ያነጋገራቸውን ነው። ግን ምን ያሳያል? በመላው የአማራ ክልል ይሄ ነገር እየሆነ ነው። እና አሁን በዚህ ሁኔታ ከአሁን በኋላ ስድስት ወር መግፋት አይችልም። አየህ፣ የአማራ ክልል ሪሶርስ ያለው ኤሪያ ነው። በተለይ አርሶ አደሩ ከክልሉም አልፎ አዲስ አበባንም የሚመግብ ነው። የጎጃም ምርት በራሱ የአዲስ አበባ የጤፍ ጆታ አዲስ አበባ ዙሪያ ባሉና ኦሮሚያ ውስጥ ጤፍ ያመርታሉ የሚባሉ አካባቢዎች ብቻ የሚሸፈን አይደለም። ትልቁ ሽፋን ከጎጃም የሚመጣ ጤፍ ነው። እና ክልሉ ሪሶርስ ያለው ስለሆነ መጥቷል። እስካሁን ድረስ ግን በጣም ረጅም ጊዜ አይቀጥልም። ሪሶርሱ ያልቃል። ድሮ ሲያመርት የነበረው በነበረው ልክ አይደለም የሚያመርተው። ማዳበሪያ አልደረሰውም። በጦርነቱ ምክንያት የጦር አውድማ ሆነዋል ማሳዎቹ። አርሶ አደሩ ግማሹ ልጆቹ አብረው የሚያግዙት የነበሩት ፋኖን ተቀላቅለዋል፣ ግማሹም ሚሊሻ ሆኗል። ዝብርቅ ብሏል። እና በዚህ ሁኔታ ስድስት ወር ይቀጥላል ብሎ መገመት አይቻልም። በሽተኞች ይሞታሉ፣ ምርት የለም፣ የአቅርቦት ችግር አለ። እና እንደዚህ አድርገን ተስፋ ማስቆረጥ የሚል ነገር የተያዘ ይመስላል። ልንወስድ ተስፋ ማስቆረጣ የፋኖን ይደግፋል የአማራ ህዝባዊ ኃይል የሚል ስያሜ የተሰጠው ሁለቱን መነጠል የሚችለው በዚህ መንገድ ህዝቡን ሳማረር ነው። ያን ጊዜ ይሄ ፋኖ የሚባለውን ወገን እንደ ተስፋ ሳይሆን እንደ ስጋት ይመለከተዋል። እንደ ስጋት ከተመለከተው ህዝቡ ራሱ ረፉ ይላል፣ ጫና ማሳደር ይቻላል፣ በዚህ መካከል አንበረክከዋለሁ ብሎ ያሰበ ይመስላል። ይሄ በጣም አደገኛ አካሄድ ነው። ብዙዎቹ የአማራ ፖለቲከኞች የሚባሉት ውጭ ሀገር ያሉትን ሰዎች ያላዩት ነገር ይመስለኛል። አንዳንዶች ጫፍጫፎ እያዩት ነው። ኦፍኮርስ በሌላ በኩል ደግሞ የሚገርመው በፋኖውም በኩል ተመሳሳይ ነገር ያለ ይመስላል። እንትኑን በአንድ ጊዜ የመቅጠም አቅም የለንም ከሚል ግምት የመነጨ ሊሆን ይችላል። በየቦታው በረጅም ጊዜ ውስጥ ረጅም ጊዜ የሚወስድ ውጊያ በማድረግ ሰራዊቱን እዚህም በመኮርኮም እዛም በመኮርኮም እንዲሰላች በማድረግ አቅሙን የሰው ኃይሉን የቁሳዊ ኃይሉን በማዳከም መጨረሻ ላይ ተስፋ እንዲቆርጥና ምናልባት ወደ ድርድር እንዲመጣ ወይም ከአቅሙ በላይ ሆኖ ሙሉ በሙሉ ክልሉን ለቆ እንዲወጣ የማድረግ ስልት የተያዘ ይመስላል። ሁለቱም ይሄኛውን ነገር ነው ያዙት። በመሀከል የተረሳው ነገር ግን የአማራ ህዝብ ነው እና በጣም አደገኛ ነገር እየተፈጠረ ነው። የሚገርም ሚዲያዎች አሁን እናንተ ማዘር ያሉ ያወራሉ። አንዳቸውም ስትራቴጂካሊ አስበው የፖለቲካ የአማራ ህዝብ ጥያቄ ብለው ሲሪየስ የሆነ የፖለቲካ ጉዳይ ላይ ሰዎችን ሲያነጋግሩ ምናምን አሰማው። ልክ ስትከፍት አንድ የፋኖ አዛዥ ቃል አቀባይ ከዚህ ቦታ ምናምን ምናምን ይላል፣ በዚህ በኩል አወደምናቸው፣ ደመሰስናቸው፣ ጨረስናቸው ምናምን ይላል። እነሱም እሱን ተቀብለው በጣም ስሜት በሚያሞቁ ቃላት አጅበው ደቆስ ነው ደመሰስ ነው በሚችለው ቋንቋ በሚገባው ቋንቋ አናገረው ምናምን ነው የሚባለው። ይሄ ነገር በተራዘመ ጦርነት ውስጥ ኮረኮመው በላው ገደለው እየተባለ ረጅም ጊዜ መሄድ ሊያመጣ የሚችለውን አደጋና ጉዳዩ ጦርነት ኢንዱ መድረሻው ጦርነቱ ሳይሆን መድረሻው የአማራ ህዝብ የፖለቲካ ጥያቄዎች መሆናቸውን አስቦ ይህንን የአማራ ህዝብ የፖለቲካ ጥያቄ አሁን ባለው የኢትዮጵያ የፖለቲካ አውድ ውስጥ ፍሬም አድርጎ የማቅረብ ነገር የትም ቦታ ሲሰራ አታየውም። እና ህዝቡ ተረስቷል። ህዝቡ በጣም ክፉኛ እየተጎዳ ነው። ቀጣዩ ሁኔታ አስጊ ነው ብዬ ነው ማስበው።
ቀደምከኝ ከመጠየቅ በፊት ቀደምከኝ እኔ ለመጠየቅ የምፈልገውን ነበረ በሙሉ የኔ ሀሳቤን እንትን የወሰድከው። ለማንኛቸው እኔም በጣም እንትኑ ሀሳብ ውስጥ የሚከቱ ነገሮች ናቸው። ምክንያቱም አሁን ቅድም እንደሰንዳልከው በረዘመ ጊዜ መንግስትም በረዘመ ጊዜ ያዳክማል ይላል። በፋኖ በኩልም ያሉት በረዘመ ጊዜ ከስር ከስር እየቀነጨብን እየቀጨንም እናዳክመል ይሳላቻል፣ ከዛ በኋላ እንፈልጋለን። ግን እኔ አንድ ሌላ ዚሮ ጨምር እንድትመለከቱ የምፈልገው ነገር አለ። ምንድን ነው መጨረሻው? እኔ በቃ አሁን መጨረሻው የናፈቀኝ እርግጥ በአንድ ከወር በፊት የጠቅላይ ሚኒስትሩን መንግስት ተነስቶ ሁሉንም ያካተተ ሽግግር መንግስት እንዲዋቅር ያሉ፣ ግን በአማራ ክልል ላይ ቁጭ ብለህ ያን ነገር ማሳካት አይቻልም። ወይንም ከጎረቤት ካሉ ተዋጊዎች ወይም ደግሞ አካባቢ ሰዎች ጋር ድርድር መጀመር አለበት። ሲጀመር ደግሞ ግልጽ በሆነ መልኩ እየተደራደር ነው እየተናገርን ማለት አለበት። አለበለዚያ ደግሞ መንገድ ዘጋል የሚለውን ደግሞ እንግዲህ አቅሙ ካላቸው ማስወገድ፣ አለበለዚያ አብሮ መስራት የሚጠበቅባቸው ይመስለኛል። እና ይህን ነገር አልመለከት እያየሁት ነገር ያለሁት ቢኖር ምንድን ነው ሚዲያዎቹን አልጠቀስካቸው። በሚዲያዎች በኩል የእነሱ ደጋፊዎች ናቸው ነን ባዮች፣ አሁን የኤርትራም አፈቀላጤዎች እዛ ገብተው አሁን የአማራ ተቆርቋሪ ሆነዋል። የኤርትራ ሳተላይት ቴሌቪዥን አባላት የኢሳት አባላት የነበሩ በሙሉ እንደ አሜባ በተለያየ መልኩ ተበጣጥሰው ሁሉም አሁን የአማራ ደጋፊ ሆኗል። ግን ከንግግራቸው ስትመለከት የአማራ ድጋፍ ሳይሆን ከጠቅላይ ሚኒስትሩ ጋር የደቡብ አፍሪካውን ስምምነት መቃወማቸውን ላለመግለጽ ግን ጠቅላይ ሚኒስትሩ ናቸው አማራውን ጎዳ በሚል መንፈስ የሚሄዱ ይመስላሉ። አንዳንዶቹ ደግሞ የራሳቸው ፖለቲካ የያዙ ስሜታዊ ሆነው ከረከመው ጸጉሩን አስተካከለው ጸጉሩን ላጨው እግሩን ቆረጠው ምናምን ነገር የሚል አንጀባ ነው። ግን ለሚሞተው ህይወቱን ለሚያጠፋው የፋኖ ተዋጊም ሆነ በዚህ ሰበብ ለሚሰቃየው የአማራው ህዝብ ግን ምንም አይነት ቃላቸውን ሲሰነዝሩ አላይም፣ አይታየኝም። እኔ አሁን ምንም ፈልጌ ይሄ ነው፣ ይሄ መጨረሻ ግባችን፣ ይሄ ነው ጥሩ ነው ግባችን ኢትዮጵያን ይላል። ግን ግባቸውን ኢትዮጵያን ለማድረግ ግን አማራ ክልል ላይ ተሾኑኗል የሚሆን ነገር አይደለም። ልክ የዛሬ ስንት ዓመት አቶ ጥላሁን ወጥቶ አማራ ክልል መንግስት ግልበጣል እየተካሄደ ነው ብሎ እንዳሉት አይነት ነገር የሞኝ ጨዋታ ካልሆነ በስተቀረ ይሄን ነገር አቀላጥፎ የሚናገር ሰው ጠፍቷል። እኔ ውጭም ያሉ ደጋፊዎቻቸው እርግጥ አንድ ዛሬ ያየሁት ምንድን ነው የዓለም አቀፍ ማህበረተሰቡ የአማራ ክልል የእነሱን በተመለከተ ከዋሽንግተን ፖስት ጋር እንትን ውይይት እንዳደረጉና ከሰሞኑ መግለጫ ይወጣል የሚል ነገር ሰምቻለኝ። ከእንደዚህን ነገር በስተቀረ ይሄ ነው ብለህ የምትለው ነገር አላየሁበትም። እና እሱንስ እኔ እንደ ስጋት መወስደ እሱን አንዱ ሁለተኛ፣ ምክንያቱም ይሄ ነገር የት ሊደርስ ይችላል? ቁርጥ ብለው አሁን እኮ የኦሮሞ ነጻነት ሰራዊትን ስንመለከቱ አዲስ አበባም ደርሻለሁ ብሎ ገብቶም የሚወጣበት ጊዜ አለ። 16 17 ኪሎ ሜትር ላይ ደርሶ የሚመለስበት ጊዜ አለ። አትሊስት መኖሩ ታውቆ ህዝቡም እንዲዘጋጅ የሚያደርገው ነገር አለ። በዛ ላይ አዲስ አበባ ውስጥ ደግሞ በጣም ከፍ ያለ ዝምታ አለ እና ያ ዝምታው ደግሞ ያልተሰበረበት ነገር ነው እና ጠቅላይ ሚኒስትሩ እያጨረበሩም ሆነ እየዋሹ መኖር ይፈልጋሉ። አዳዲስ አጀንዳም እየፈጠሩ ሊቆዩ ይችላሉና የእኔ ስጋቴ አንደኛ እነዚህ የሚሰዉት የፋኖ አባላት የፋኖ ልጆች ህይወታቸው ከንቱ እንዳይሆን፣ ሁለተኛ ለተለያዩ አመለካከት ያላቸው ፖለቲካ ድርጅቶችም ሆነ ግለሰቦች የፖለቲካ ፍጆታ እንዳይውሉ፣ በሶስተኛ ደረጃ ግን ክልሉ ህዝቡ ተራው ሰላማዊ ህዝብ ደግሞ ጸጥታውንም አቶ ደህንነቱንም አቶ ኑሮውንም እንዳይኖር አጓጉል አድርገውት እየተሰቃይ የሚቆይበትን ነገር እንዳያራዝሙበት ነው የኔ ፍርሃት። እሱ ላይ አንድ ነገር በልና ወደ ሌላ እንሄዳለን።
አዎ እንግዲህ አሁን አንተ ያነሳቸው ነገሮች አሉ፣ ቅድም ነው የሚነገርኳቸው። መስዋዕትነቱ ከባድ ነው፣
በጣም
እየተከፈለ ያለው ፋኖ በቀጥታ ደረቱን ለጥይት ሰጥቶ እየወደቀ ነው። ዋ አይደለም የሚመረጫቸው፣ እነሱ የሚገሉት ብቻ አይደለም፣ በዛም በኩል እየገደሉ ነው፣ አካል እየጎደለ ነው። ወጣቶች ናቸው እነዚህ፣ አርሰው የሚያበሉ ክልሉ እንደ ኢትዮጵያም እንዲቀጥል የሚያደርጉ ወጣቶች ናቸው እየረገፉ ያሉት፣ በቀጥታ በጥይት የሚሞቱት ማለት ነው። ሌላው ቅድም እንደጠቀስኩት ሕክምና የለም፣ በበሽታ የሚያልቀው ሰው በጣም ብዙ ነው የሚሆነው። የምግብ እጥረት አለ፣ በረሀብ የሚሞተው ብዙ ሰው ነው ያለው። በምግብ እጥረት ምክንያት በቀላሉ የሚድን በሽታ ቲቪ ከራበ ይይዝሃል እኮ። አንድ ወር ምግብ እጥረት ቢያጋጥም ቲቪ ይይዝሃል። የሚያልቀው ሰው ቀላል አይደለም የሚሆነው፣ ይህም መስዋዕትነት ነው። ልጆች ከትምህርት ገበታ ውጪ ነው የሚሆኑት። ጦርነቱ 2-3 ዓመት ቢቀጥል ይህ እድሜያቸው ከትምህርት ውጪ በመሆን ይቃጠላል። ብዙ ነው እየተከፈለ ያለው መስዋዕትነት። ወል ምንም አንድ የፖለቲካ ጥያቄ አፋኝ ስርዓት ጋር አልመለስልህ ሲል እንዲመለስልህ ስታገል መስዋዕትነት ያለ ነው። ግን የታለ ፍሬም ተደርጎ የወጣው ነው? አሁን የፖለቲካ ጥያቄ ብትንትን ያለ ነው። አንዱን ሰሜን ጎንደር ያለውን ብትጠይቀው የሚነግርህ የተለየ ነው። መነሻ የራሱ መነሻ ነው ያለው። ሰሜን ሸዋ ያለውን ብትጠይቀው የራሱን ነው የሚነግርህ። ጎጃም ያለው የራሱን ነው የሚነግርህ። እንደሱ አይደለም ትግል መድረሻው። የፖለቲካ ትግሉ የሚደረገው ግቡ እንትን አይደለም፣ ከውጭ ከመጣ ጠላት ጋር አይደለም። አባረኸው ወደ ቤትህ የምትገባው ነገር አይደለም። የፖለቲካ ጥያቄ አንስተህ የፖለቲካ ጥያቄው ምላሽ እንዲያገኝ ነው የምታደርገው። ስለዚህ ትግሉ በዚህ ካልተደገፈ በስተቀር ባዶ መስዋዕትነት ነው የሚሆነው። በደንብ ፍሬም ካላደረከው ደግሞ ስርዓቱን ብታስወግደው እንኳን ወደ ስልጣን ላይ አትመጣም። በደንብ የፖለቲካ አጀንዳውን ግልጽ አድርጎ የፖለቲካ አካል ኖሮት አንድ ያልወጣ የትጥቅ ትግል የትም አይደርስም። ስርዓት ይጥላል፣ ቦታውን የሚወስደው ግን
ሌላ ነው።
ምክንያቱም እንደ ተደራጀ አይቆጠርም እንዳል ተደራጀ ትግል በፖለቲካ የፖለቲካ አጀንዳ ፍሬም አድርጋ አንድ ሆነ አልተንቀሳቀስ ለታክቲክ የተለያየ ቦታ ጋር ብትዋጋም ሱል እንደ ሁኔታው እንደሚፈቅደው ነው። ግን ሰራዊቱም አንድ የፖለቲካ አጀንዳ ያለው ካልሆነ በስተቀር ስርዓቱን ብትለው እንኳን ሌላ እዛው ቅርብ ያለና የተደራጀ አካል ነው ስልጣኑን የሚይዘው። ልክ ንጉሰ ነገስቱ ያ ሁሉ ተማሪ ከዳር እስከ ዳር ተነስቶ ንጉሰ ነገስቱ ሲጥል ሁሉስ ነበረው ለፍጹም ሊቋቋሙት አይችሉም ነበር። ግን ከጣለው በኋላ ምንድነው እሱ ምንም የለውም ነበር በእጁ ላይ።
አዎ
ይዞት የሚወጣው የፖለቲካ አጀንዳም የፖለቲካ ፕሮግራምም ድርጅትም አልነበረውም። ስለዚህ ሲወድቁ ቁጭ ብሎ ነው ያየው። ተደራጅቶ ያለው አካል ነው ሰደው የተደራጀው የሚመጣው አካል ለነገሩ የፖለቲካ አጀንዳ አለው ብሮን ቆጣ በኋላ ነው ያለው። አሁን የቅርብ ጊዜው የኢህአዴግን ያስወገደው የሚባለው የፖለቲካ እንቅስቃሴ እንደ ጀዋር ውጪ ሆኖ በለው ነው የሚሉት አላደራጁትም። ከዛ ወደቀ ስርዓቱ። የኦሮሚያ ውስጥ ተቀሰቀሰ፣ የአማራም ተቀላቀለው፣ ለውጥ መጣ። ልክ ያ ስርዓት በዛ ሁኔታ ሊቀጥል እንደማይችል የማይችልበት ሁኔታ ሲፈጠር ምንድን ነው የሆነው? የታገለው እዛ በለው ሲል የነበረው የፖለቲካ መሪ ነኝ ሲል የነበረው ሂሮ ሲባል የነበረው ስላልተደራጀና ፍሬም ስላላደረገ ወዴት ነው የምንወስዳቸው ኢትዮጵያ የሚለው እዚሁ እና አብይ ወጡና የምካሌ ቲም ምናምን ተባብለው መጨረሻ ላይ ከራሳቸው ውስጥ አጥብተው የታገለው መስዋዕት የሆነው ሰው ምንም አላገኘም።
እስር ቤት ገባ ግማሹ።
እንደገና ጫካ ገብቶ እየታገለ ግማሹም እነ ጀዋር ነበሩ መሪ የነበሩ ሲሆን ሲሆን እኮ የተደራጀ ትግል ቢሆን ኖሮ ወደ ፓወር ሲመጡ እነሱ ነበር የሚረከቡ። ያልተደራጀ ስለነበረ ግን ምንድን ነው እስር ቤት ነው የገባው። ጭራሽ ሀገር ተለወጡ ድምጻቸው ነው የጠፋው። እንደዚህ ነው የሚሆነው እና የሚያሳዝን ነው የሚሆነው። የሁሉ መስዋዕትነት ከንቱ ነው ለቀረውም የኢትዮጵያ ዘ የማይጠቅም ነው የሚሆነው። ከዛ እንግዲህ አማራ ክልል ውስጥ መደራጀትና የፖለቲካ አጀንዳህን የፖለቲካ ጥያቄን በአግባቡ ፍሬም አድርገ አንድ አካል ሆነ መውጣት አንድ ነገር ነው። ከዛ ጉዳዩ በተለይ የአማራ ህዝብ የራሱን ጥያቄ ከኢትዮጵያ ህዝብ ነጥሎ አያይም። ከሌሎቹ ብሔሮች የተለየ ያደርገዋል። መልካም ነው፣ ምክንያቱም የኢትዮጵያ አንድነት ይጠቅማል እንጂ አይጎዳም። ግን ሌላ አካባቢ ያሉት ህዝቦች ደግሞ የየራሳቸው ሌላ የተለየ ከዚህ ጋራ የማይስማማ ግን ኢትዮጵያ ውስጥ አብሮ ሊያኖር የሚችል አጀንዳ ያላቸው አሉ። ከእነሱም ጋር ጭምር ነው እንዴት እናድርግ የሚለው ሁሉ ነው መታሰብ ያለበት። ምክንያቱም መንግስት ሊወድቅ ይችላል። መንግስት ከወደቀ በኋላ ኢትዮጵያ የምትባለው ሀገር ብትንትኗ ደግሞ ሊወጣ ይችላል። አማራ ክልል ለራሱ ይቀርና የቀሩት ደግሞ በየራሳቸው መንገድ ሄደው ኢትዮጵያ ልትበታተን ትችላለች። ስለዚህ ከሌሎቹም ጋር ነው ህብረት መፈጠር ያለበት። ይሄንን በተደጋጋሚ ላለፉት 3-4 ሳምንታት ያነሳናቸው መጀመሪያ አንድ የፖለቲካ አካል ሆኖ ሲወጣ ነው ደግሞ ይሄን ማድረግ የሚችለው። አንድ የፖለቲካ አካል ሆኖ ስላልወጣ ስለዚህም የሚናገርበት ጉዳይ አይደለም። መንግስት ማስወገድ ብቻ ነው። አሁን
በየቦታው
አደገኛ ነው።
በየቦታውም ደግሞ በብርጌድ ተቋቁሞ ባለፈውም ሳምንት የጠቆም ነው አንዳንድ 4000 ወሰራዊት አለኝ ብሎ ምንድነው አንድ ስም ይዞ ወጣልና ጎንደር አካባቢ
ተቋቁሞ
ንጋት ነው ንጃት የሚባል
ብርጌድ ነው ማለት
ንጋት ብርጌድ የሚባል ጎንደር አካባቢ ነው
መሪ ካለቃም ሰልጥኗል ምናምን ሲባል
ሰምተናል። አዎ እሱ እኮ ነው። እና አንዳንድ ዜናዎቹ እዛ ላይ ስትመለከት ብዙዎቹ የሰለጠኑት ትግራይ ኤርትራ ውስጥ ነው የሚል ነገር አለና እኔ ይሄ ነገር እያስፈራኝ መጥቷል። እኔ ጥንቃቄ ቢደረግበት ይሻላል የሚል ነገር አለ። ይሄን ዝም ብሎ ተነስቶ ግልብ ሆኖ ምክንያቱም እነዚህ ዘዋሪዎቹ አክቲቪስት የምትላቸው በሙሉ የኢትዮጵያ ስሜት ኖሯቸው ማያውቁም የላቸውም ሊኖራቸው ማይችል ኖሯቸው ማያውቁም ለፉት 20 ምናምን ዓመት በግል ጋዜጠኛ በምናምን እያሉ ሲያብዱ የነበሩት በሙሉ ከራሳቸው ጥቅም ከኑሯቸው ከማኖርና ኪሳቸውን ከመሙላት በስተቀር ምንም ያመጡት ነገር አልነበረም። አሁንም የሚያመጡት ነገር የለምና እነሱ አሁን መድረኩን የያዙበት ሁኔታዎች አሉ። ለማንኛቸውም ወደዛ ሌላ ቀን እናደርገዋለና ይሄን ነገር ያለበትና እነዚህ በመሀልም ደግሞ የፋኖ የምትለውም ራሱ በቀድ ባለፈው ሳምንት ተያዘ ተገናኘ ተባለና አሁን ደግሞ በመሀል ላይ ደግሞ ከሌ የሚባል ደግሞ ወጣ የሚል ነገር እየመጣ ስላየሁበት ነው አንዱ ምንትን ያደረኩና
እንግዲህ ምንም የለም በቃ ምንም እንደተበተነ
አድማጮች የምትዳምጡ እኛ በተቻለ መጠን ያለውን ሁኔታ መናገር ነው እንጂ ከሌ ጥሩ ነው ከሌ መጥፎ ነው አይደለም። አደጋውን ከዚህ በፊት ስናደርግ የነበረው እንደምናደርገው ምንድነው አደጋዎች ሊመጡ የሚችሉ አደጋዎችን መጠቆምና ህዝቡ እንዲዘጋጅበት ማድረግ እና ሐሳቡን ሰጥቶ የሚገራውን የፖለቲካ መሪም ሆነ የፋኖ መሪ እንዲያሳክል እንዲያናገር ማድረግ ነው። ሌላ እንትን ነገር የለውም። አላማላቾ እነዚህ ወጣቶች የህይወታቸውን እየሰጡ ነው፣ እየተጋደሉ ነው፣ እየተማማቱ ነው። ግን የዓላማቸው ደግሞ በክኖ እንዳይቀር ደግሞ ጥንቃቄ መደረግ አለበት። አንደኛውና ዋንኛው የፖለቲካ ዓላማው ግልጽ ባለመልኩ ይሄን ነው ማድረግም ጀምረው ከዚህ እስከዚህ በዚህ ቃል ይደርሳሉ። ንቆጭ ወለ ባህር ዳርን ዙሪያ ከበቤ አንድ የፖሊስ ሹም ገድዬ ከንቲባ ገድዬ ወይም ባለስልጣን አግቼ የሚባለው ነገር የትም ላይደርስ አይችልም፣ አያደርስምም፣ የትም አያደርስም። ከዛ ይልቅ ወጥቶ ወደ አማራ ክልል ከአማራ ክልል ወደ ኦሮሚያ ክልልና ከኦሮሚያ ክልል ወደ ሰውዬ ወዳለበት ጋሽ ያልቅበት ወዳሉበት መሄድ ነው የሚያዋጣውና ህብረ ዓለም አቀፍ ህብረተሰቡም ሊሰማ የሚችለው ስታሳይ ነው፣ ጉልበት ስታሳይ ነው እንጂ አለበለዚያ ከጥቂት በኋላ አሸባሪ ብሎ በምክር ቤት መጥቶ አይታወቅም። ሰሞኑን መጥቶ ምክር ቤት አሸባሪ ይታወጅልኝ ሊል ይችላል። ከዛ በኋላ መልቶን ነው ከዓለም አቀፍ ህብረተሰብ ጋር ደግሞ መናገር ደግሞ ሊጠፋ ነው። እና እነዚህ ሁሉ መታሰብ አለባቸው ለማለት ነው። እና እዚህ አካባቢ ያላችሁ የፋኖ ደጋፊዎች እና የአማራ ህዝብ ተቆርቋሪዎች እናንተም የምታደርጉትን የምትቆረቆሩትን ያህል ይህን ነገር ተመልክታችሁ ይህን ነገር በአግባቡ መልስ የሚያገኝበትን ነገር እንድትሹ ለማስታወስ ነው። እዚህ ላይ
ቁጭት ብቻ መስዋዕትነት ከተከፈለ ላይ
አዎ ውጤት መምጣት አለበት
እንጂ ሁኔታ ደግሞ ምንም ነው።
አለበለዚያ
የሳብ ትግሉን መደገፍና እዚህ ገደለ አይደለም
የጠቅላይ ሚኒስትሩ
መንገድ ፖለቲካ አካል ሆነ መውጣት
ያስፈልጋል። የጠቅላይ ሚኒስትሩም ደጋፊንን ባዮች እናያቸዋለን ፌስቡክ ላይ እና ዩቱብ ላይ የሳምንቱ ፋኖ ከሳምንት በላይ እድሜ የለውም እያሉ እየተዝናኑበት ነው። እና ለማንኛቸው ሙድ እያያዙበት እንበል ነው፣ በአራዳ ቋንቋ በአዲሱ ቋንቋ ሙድ እያያዙበት ነው። ጋሽ ያልቅበት ጠቅላይ ሚኒስትር አብይ አህመድ ከሰሞኑ አዲስ አጀንዳ ይዘው መጥቷል። ካለፉት እኛ እንኳን ካወራኑ ብዙም አልገፋንበትም እንጂ አልፎ አልፎ እናወራ ነበር። አሁን ግን ጠቅልለው ወጥተው ባለፈው ሳምንት በቴሌቪዥን ገልጸውታል። ሀገር ውስጥ ያሉ እና ያሉ ሚዲያዎች ሁሉም በሚሆን መልኩ እሱን በአማርኛም በእንግሊዝኛም ጥሩ እንግዲህ ታሪካዊ ሂደቱን እንትን እየጠቆሙ ያነሱበት ነገሮች አሉ እና የተጋጋለ እንትን ያለ ነገር ነው። በዛው መልኩ ደግሞ ከአካባቢ ከሀገራዊ ወደ አካባቢ ከአካባቢ ደግሞ ወደ ዓለም አቀፋዊ ሁኔታዎችም ደግሞ የሚቀየሩበትን ሁኔታዎችንም እያየን ነው። የጠቅላይ ሚኒስትሩ የባህር በር አጀንዳ በመንግስት ሚዲያዎች እንደተዘገበው ያህል የዓለም አቀፉ የባህር ህግ ደግሞ ምን ይላል? የምታውቀው ነገር ባለፈው የጠቆምነው ነገር አለ፣ መብት እንዳላት ኢትዮጵያ በአንዴም ከአንዴም ሁለቴም ሶስት ተደጋግመን አንድ እንትን የመለስ ዜናዊን ንግድ ይዤ እመጣለሁ ብዬ ረስ ተዘናጋሁኝና ረሳሁት። እሱም ወደኋላ ሄደን ያሳይ በሚቀጥሉ ጊዜ ልናመጣው እንችላል። አስፈላጊ እንዳስፈላጊነቱ አስቀምጠዋል እጄ ላይ እና እነዚህን አይተህ ከዓለም አቀፍ ህብረተ እንትን ህግ ጋር አይተህ መለስ ብለህ ደግሞ ታስታውሰለህ ዶክተር ያዕቆብ አንድ አሰብ የማናት የሚል መጽሐፍ ይጻፉ እነሱን አዎ። ግን በጣም በሚገርም ሁኔታ አሁን ጠቅላይ ሚኒስትሩ የትውልድ ጥያቄ መሆን አለበት ብለው የሚሉት ነገር ሌላ አዲስ ነገር ይዞ እየመጣ ነው ያለው እና ኢዳፓ የልደቱ ፓርቲ በፕሮግራማቸው ላይ የአሰብን ጉዳይ በደንብ በእኛ ያስቀመጡበት ነገር ነበረ፣ ከማንኛውም ፖለቲካ ፓርቲ በበለጠና በተሻለ እና እንደ እሱን ማየት ያዕቆብን ዶክተር ያዕቆብን ያነሳውበት የዓለም አቀፍ ህግ አኳያ ነው። ግን መጽሐፉንም አይቼው ይህን ያህልም እንትን አልማረከኝም። በነገራችን ላይ እስቲ እነዚህን
ትኩስ ነገር ስለነበረ ያን ቆሚ አጀንዳ ስለነበረ የተደረገ እንጂ ብዙም የበሰለ ነገር ማለት
ነው። የአቡነ ጴጥሮስ ሐውልት ተነቅሎ ይሄን ነው ብለው ሰልፍ የወጡበት አይነት ማለት እኮ ነው ዶክተር ያቆብ ታስታውስ እንደሆነ።
የሀዲዶ የተሰራ
አንዳንድ ጊዜ የእብድ ሀገር እኮ ነው ያለን ሀገራችን እኮ የእብዶች ብዙ እብዶች አሉበት። አሁን የባሰው ያሁን የባሰው እብድ መጣና ነገር አበላሽ።
በቃ ይሄ ነው እኮ
ይሄ ነው።
ዝም ብሎ እንዳቸው ምን አደረጉት? መቃወም ብቻ አደረጉት። ወዴት እንደሚሄዱ አያውቁም።
እኔ መቼስ አድማጮች በድጋሚ ዌብሳይታችን ቮይስ ኦፍ ኢትዮጵያ ዳት ካም ላይ ገብታችሁ በተለይ ኃይለማርያም ጠቅማን ነው ኃይለማርያም ስልጣን ላይ ከወጡ ጊዜ ጀምሮ መለስ ዜናዊ በህይወት ከተሰዋ በኋላ በኃይለማርያም መንግስት ጊዜ ብዙ የጻፍን ብዙ የተናገርናቸው ብዙ የተቸናቸው ብዙ ሀሳብ የሰጠንባቸው ነገሮች ነበሩ። ወዴት ልንደርስ እንችላለን የሚለው ነገርና አሁን ያለንበት ቦታ ላይ ነብይ ባንሆንም ግን የአቅማችን ለመናገር ሞክር ነበር። እስቲ ጥሩ ከዓለም አቀፍ ህግ አኳያ ሂድበት።
እሺ እንግዲህ የዚህ የባህር በር ጉዳይ አሁን ለይቶለት ጠቅላይ ሚኒስትሩ ኤርትራ ባይሉም አሁን ለይቶለት ኤርትራ
ሆኗል። ግድ የለም አሁን
የመንግስት የሚደግፋቸው አክቲቪስቶች በቀጥታ አሰብ መባል ሁሉ ተጀምሯል። አሰብ እየተባለ ነው የሚነገረው። እንግዲህ መጀመሪያ ላይ ብዙ ሰው ያሰበው አሁንም አንዳንድ አስተያየቶች እያየው ነው ጠቅላይ ሚኒስትሩ ውስጥ የገጠማቸውን የግጭት ፖለቲካዊና ኢኮኖሚያዊ ቀውስ ትኩረት ለማስቀየር ነው የህዝቡን የሚለው ላይ ነበር ያተኮረው። አሁን ግን ከዛም የተሻገረ ነገር አለው፣ እሱን እያየን ነው። እንግዲህ ኢትዮጵያ የባህር በር የላትም። የባህር በር በፊት በኤርትራ በኩል ነው የባህር በር የነበረን። ኤርትራ ስትሄድ በሩ ብቻውን አይቀርም፣ ምክንያቱም ኮሪደሩ በኤርትራ መሬት ላይ አልፎ ነው የሚሄደው። ኮስቱ የኤርትራ መሬት ስለሆነ አብሮ ሄደ። እንግዲህ ያ የኤርትራ ድንበር ትክክል አይደለም ነው የሚል ሌላ ጥያቄ ሊነሳ ይችል ይሆናል። ግን የሚታወቁት የድንበር ስምምነቶች ከቅኝ ግዛት ጊዜ ጀምሮ የነበሩት የኤርትራ መሬት ያ መሆኑን ነው የሚመሰክሩ። የጣሊያን ሁለተኛ ዓለም ጦርነት አልፎ ጣሊያን ስታስተዳድራት የነበረው ወደ እንግሊዝ ስታስረክብ ይቺ አሁን ያለችውን አሰብን የምታጠቃልለውን ኤርትራ ነው በሞግዚትነት እንድታስተዳድረው የሰጠችው። በኋላ በፌዴሬሽንም ከኢትዮጵያ ጋር ሲዋሃድ ይኸው ነው የነበረ። ስለዚህ የሀገራት የአፍሪካ ሀገራት በቅኝ ግዛት ስር የነበሩ ድንበር ደግሞ ከቅኝ ገዢዎች ጋር የተገባው ስምምነት ስለሆነ የሚሆነው እሱ መሆኑ መረጃዎች በሙሉ ነው የሚያሳዩት። አይ አይደለም የሚል ካለ ሌላ ክርክር ሊሆን ይችላል። ምንም ሌላ መከራከሪያ ሊቀርብ አይችልም አለልም። ሊቀርብ የሚችልበት ነገሮች እንዳሉ አንዳንድ የሚታዩ ነገሮች አሉ፣ ሰፊ ስለሆነ እሱ። ለማንኛውም የኤርትራ ወሰን ይሄ ነው። የኤርትራ ወሰን ይሄ ከሆነ ኢትዮጵያ ላንድ ሎክድ ነች። ግን ዓለም አቀፉ ሕግ ምን ይፈቅዳል? ማንኛውም ሀገር ወደ ባህር መውጫ የሌለው ከዓለም ጋራ ለመገናኘት እና የንግድ ግንኙነት ውስጥ ለመግባት የባህር በር አክሰስ የማድረግ መብት አለው። ቅርብ ከሆነውና ከሚመቸው ሀገር ጋር በመነጋገር በሚደረስበት ስምምነት አለቀ። ቆርሶ ኮሪደሩንና ኮስቱን የራሱ አድርጎ ያስተዳድራል ቅርብ ስለሆነ የሚል ነገር የለው። እንግዲህ ይሄ ነው ዓለም አቀፍ ሕጉ የሚለው። ይሄ ባለበት ሁኔታ ነው የራሳችን አሁን ባለው ሁኔታ እኮ እየተጠቀምንበት ባለው መንገድ አይደለም ያሉት። በቃ የራሴ ባህር ኃይሌንም የማሰማራበት የኢትዮጵያ ወሰን አካል የሆነ ነው ያሉት። ይሄ የሚገኝበት መለኮታዊ ነገር ካልሆነ በስተቀር ምንም ምድራዊ ነገር የለም። ምክንያቱም ምድር በሕግ ነው የምትተዳደረው፣ መለኮታዊው ሌላ ነገር ስለሆነ አይታወቅም። እሱ እንግዲህ ዓለም አቀፉ ሕግ ይሄ ከሆነ ልንም የምናገኝበት መንገድ የለም። አሁን ወዴት ሄደ ጠቅላይ ሚኒስትሩ? እንዴት ነው የምናገኘው ሲባል አይ በድርድር ጠይቀን በሰጥቶ መቀበል ቅያሪ በህዳሴ ግድብንም አውሮፕላን ማረፊያም ቴልም 70 ሚሊዮን ደንበኞች ያሉት ነው እሱንም ሰጥተን መሬት ደግሞ እንዲሰጣል መግዛት ማለት ነው። ግን መሬትን መግዛት የአንድ ሀገር ወሰን በትንሽ ብር በብር የምትገምተው አይደለም። ቫሊዩ በገንዘብ ብቻ የሚተመን አይደለም፣ ከገንዘብም በላይ ነው። ፕራይድ ነው፣ ማንነት ነው። እና በገንዘብ ድንበሩን የሚሸጥ ይኖራል ብዬ አልገምትም። አንድ እንዴት አድርጎ ነበር የቀለለው አንድ ቲተር ላይ ነው ያየ ጠቅላይ ሚኒስትሩ እያሉት ያሉት እኮ መኪናዬን ልስጥህና ሚስትህን ስጠኝ ሆነ ያለ እና ሚስትህ እንትን ብቻ አይደለችም ክብርህም ነች።
አዎ
ሚስትህን አሳልፈህ መኪና ስለሌለ መኪና ለሰጠህ አትሰጥም ለሚስትህን። ድሀ ስለሆንክ ብር ለሰጠ ሚስትህን አትሰጥም። ሚስት እንደ ቁሳዊ ነገር አይደለችም። መሬትም ወሰንህም ከቁሳዊ ነገር ያለፈ ነገር ስለሆነ ይሄንን ኦፈር የሚቀበል ይኖራል ብዬ አልጠብቅም። ሶስት ተጠቀምበት ፈለግ፣ እንደውም በነፃ ብትጠቀምበት በአነስተኛ ገንዘብም ሊልህ ይችላል በድርድር። ከዛ ውጭ ግን ግምት አድርገህ እኔ ይሄው ድንበሬ ከዛሬ ጀምሮ ካርታዬን እንደዚህ ያደርጋሉ ይሄ አንተ ነው ሊል የሚችል ማንም የለም። ስለዚህ ይሄን ካቃትን በኃይል ነው ብለዋል። ሌላ አማራጭ እንገባለን፣ ጦርነት ማለት ነው። ጦርነት ከገባህ አሁን የኢትዮጵያ መንግስት ይህንን አቅም አለው ወይ ስትል፣ እዚህ ሀገር ውስጥ ያለውንም ጦርነት በወጉ መጨረስ አቅቶታል። ከትግራይ ጋር ያደረገውን ውጊያ እኮ የኤርትራ ኃይል የሁሉም ክልሎች ኃይል አማራ ክልል በአጠቃላይ ወጣቱን ጭምር አስነስሶ ልዩ ኃይሉን ይሄ ሁሉ ኃይል ተሰልፎ እንኳን በቀላሉ ማነቃነቅ አልቻለም። ተባሮ ሁሉ የወጣበት ሁኔታ ነው ያለው። አሁን አማራ ክልል ውስጥ የተሰላቸ ሰራዊት ነው ያለው። ኦሮሚያ ውስጥ በየቦታው እየተገደለና እየተማረከ የተሰላቸ ነው ያለው። በመላ ሀገሪቱ ሁሉም ቦታ ጋር እንደ ጨው ተበትኖ እየተዋጋ ያለ ኃይል ነው። ከየት አምጥተው ነው ሄደው የሚዋጉት? ጠቅላይ ሚኒስትሩ ሪሶርሱስ አለ ወይ? ከኤርትራ ጋር ስትዋጋ ብዙ ሪሶርስ ነው የሚያስፈልግ። ትልቁ ውጊያ ነው የሚሆነው ከሀገር ጋር ስለሆነ፣ ኤርትራ የዝም ብሎ እያፈሰ የሚያመጣው በየቤቱ የተቀመጠው የሰለጠነው ኦልሞስት ከኤርትራ ሕዝብ ውስጥ ግማሹ ጦር ሜዳ እንዲሰለፍ ሊደረግ ይችላል። ከዚህ ኃይል ጋር መዋጋት የሚያስችል ሪሶርስስ አለ ወይ? የሀገሪቷ ኢኮኖሚ አሁን ያለችበት ሁኔታ እናውቃለን፣ የላትም። ስለዚህ ዝም ብለን ስታየው ጦርነት ውስጥ ይገባሉ የሚለው ነገር የማይመስል ነገር ነው የሚሆነው። ብዙዎቹ እንደውም ዝም ብሎ ለአጀንዳ ማስቀየሪያ ነው ያሉ። ስለዚህ ነው አሁን ግን ከቅርብ ጊዜ ወዲህ ግን አንድ አዲስ ነገር እየሰማን ነው። ጉዳዩ ከጀርባ የራሳቸው ፍላጎት ያላቸው ዓለም አቀፍ አካላት ያሉበት ስለሆነ ጦርነቱ የአብይ አህመድ ሳይሆን የነዛ የውጭዎቹ አካል ነው የሚል ነገር ስላለ ጦርነቱ ሊካሄድ የሚችል መሆኑን አሳይቶናል። ይሄኛው ምንድን ነው? በቀይ ባህር ላይ በቀጥታ ስለሌለችበት ኤምሬት የፎረሙ የቀይ ባህር
ፎረም
አባል አይደለችም። አዎ፣ ግብጽ፣ ሱዳን፣ ሳውዲ አረቢያ፣ ኤርትራ፣
ጅቡቲ
መሰለኝ ያሉበት።
አዎ
አሁን እዚህ ይሄ ፎረም የቀይ ባህር ጂኦፖለቲክስ ደግሞ በጣም ወሳኝ ነው፣ በተለይ ለመካከለኛው ምስራቅ፣ ለአፍሪካም ለአውሮፓም ቢሆን። ስለዚህ ኤምሬትስ ይሄንም የቀይ ባህር ውስጥ ሚና እንዲኖራት ትፈልጋለች። ሚና እንዲኖራት ሊያደርግ የሚችላት መንገድ ተዘግቶባታል። ኢትዮጵያም የቀይ ባህር ኮስት ስለሌላት ይሄ አላገኘችም። ስለዚህ ከዚህ በፊት ሲነሳ ሲንከባለል የቆየ ከታሪክም ሲጠቀስ የኢትዮጵያ አካል የነበረ ምናምን የሚባሉ አሁን ጠቅላይ ሚኒስትሩ የሚያነሷቸው ነገሮችን አንስቶ ኢትዮጵያ የቀይ ባህር ላይ በኃይልም ቢሆን ኮስት እንዲኖራት እና ኤምሬትስ ደግሞ በኢትዮጵያ በኩል የሬድ ሲ ላይ የተጽዕኖን የምታሳድርበት ሁኔታ እንዲኖር የተዘጋጀ ነገር መኖሩን የሚያመለክቱ ነገሮች ነው ያየ ነው። አሰላለፉ ሁሉ በደንብ ወጥቷል።
ለዚህ
ከኤምሬትስ ጋር ከሱዳን የፈጥኖ ደራሽ ኃይል የሚባለው የሐሚቲ እሱ ያለበት አንድ ፍሮንት ተፈጥሯል። በሌላ በኩል ደግሞ ግብጽ፣ ኤርትራ፣ ሳውዲ አረቢያ፣ ጅቡቲ ያሉበት ፍሮንት ተፈጥሯል። እንደውም ጅቡቲ የኤርትራ መንግስትን የቀይ ባህር ጉዳይ የጋራ ጉዳያቸው ስለሆነ በዚህ ጉዳይ ላይ በጋራ መስራት አለብን በሚል የሰላም ስምምነት ሁሉ ጠይቃለች ነው የተባለው። እና ክሊርሊ
እሷል እዛው ላይ ያለ ይሄ ሁሉ በመጣ ጊዜ ሶማሌ ወዲያውኑ ነው እንትን ተቃውሞ ያመጣችው። በሉዓላዊነት አላደራደርም ማለች የጅቡቲ።
ወደሱ ልመጣ።
እሺ።
አዎ እንግዲህ ይሄ አሰላለፍ ታይቷል አሁን።
አዎ
ማለት ጦርነቱ ይሄ የኢትዮጵያ መንግስት ጉዳይ ሳይሆን የህግ ጉዳይ ብቻ ሳይሆን በኃይል ሌላ ከጀርባ ያለው ኃይል ስለሆነ ጦርነቱ ሊካሄድ ይችላል የሚለውን ነገር አሳይቶናል። ሰሞኑን ያለውን የጦር እንቅስቃሴም ስታየው ኤርትራ ስለሰጋች ኃይሏን ወደ ቡሬ ግንባር አምጥታለች። ኢትዮጵያም ኃይሏን በዛ የሶስቱ ሀገራት የሚዋሰኑበት ቦታ ላይ አስፍራለች። ጦርነት ሊካሄድ መካሄዱን የኢትዮጵያ አቅም የላትም ወታደራዊ ኃይልም የላትም የሚለው ነበር ጥርጣሬ ውስጥ የከተተን። አሁን ግን ይሄኛው የዓለም አቀፍ የቀጠናው አሰላለፍ ጦርነቱ ሊካሄድ እንደሚችል አሳይቶናል። እንግዲህ እዚህ አሰላለፍ ውስጥ ያሉት ሀገራት በሙሉ በተለይ ጅቡቲ፣ ሶማሌ እና ኤርትራ ደግሞ በቀጥታ በሰላም እምቢ ካላችሁ በኃይል ሊወሰድባችሁ ከሚችሉ ውስጥ ናችሁ ተብለዋል። ስም አልጠቀሱም። ሰው ሽመልስም እኮ ህንድ ቁያኖስም ላይ ጭምር ነው ያሉት። ኢሬቻ ምናከብረው በሚቀጥለው ኢሬቻችን ህንድ ቁያኖስ እና ቀይ ባህር ይሆናል ነው ያሉት። ማለት የቀይ ባህሩ ቢያቅስ የህንድ ቁያኖሱ ስላለ ሁሉም የስጋት ቀጠና ውስጥ ከተዋቸዋል ሁሉንም። ስለዚህ ጉዳዩ የጠቅላይ ሚኒስትሩ የተናገሩት ጅቡቲንም ኤርትራንም ሶማሊያንም የሚመለከት ይሆናል። ሶማሌላንድንም ጭምር ያው ሶማሊያ ህጋዊ እውቅና ስላላገኘች በሶማሊያ እንውሰደው ነው። ሶስቱም አቋማቸውን አሳውቀዋል። የሶማሊያውም በሉዓላዊነት ጉዳይ ላይ በሉዓላዊነትና የወሰን አንድነታችን ላይ አንደራደርም። ጅቡቲም በሉዓላዊነትና በመልክዓ ምድራዊ በወሰን ጉዳይ ላይ አንደራደርም። ኤርትራም በጣም እየቀለደ ይሄንን ነገር የተናገረው ለድርድር የሚቀርበን ጉዳይ አይደለም ያለ። እነዚህ ነገሮች እንግዲህ አንድ የጋራ ጉዳይ ሆኖ አሰባስበዋቸዋል። ከዚህ በተጨማሪ ከላይ ቅድም የጠቀስኩት የኤምሬትስ ቀጠና ውስጥ የመግባት ኢንተረስት ደግሞ የበለጠ የሚያጠናክረው ይሆንና ጦርነቱ ሊካሄድ የሚችል ሊካሄድ ከቻለ ደግሞ የኢትዮጵያና የኤርትራ ወይም ዘይላን ወስዳለሁ ብለ የኢትዮጵያና የሶማሊያ ወይም የጅቡቲን ወደብ ወስዳለሁ ብለ የኢትዮጵያና የጅቡቲ ሳይሆን ቀጠናዊ መልክ ሊይዝ ይችላል። ቀጠናዊ ማለት ደግሞ የአፍሪካ ቀንድ ብቻ ሳይሆን ከቀይ ባህር ባሻገር ያሉት
የመንን አይነት
ኤምሬትስ እነ የመን ሌሎቹም ሊገቡበትና ድብልቅልቁ ይወጣል። አሁን ይሄ ስጋት በደንብ ክሊር ሆኖ ወጥቶ እየታየ ነው።
ከስጋቱ አንደኛው አሁን በጅቡቲ በኩል ስትመለከተው ጅቡቲ በጣም በተለሳለሰ መልኩ አብረን መስራት እንችላለን የሚል የፕሬዚዳንቱ አማካሪ የተናገረው ነበር። እና በዛውን ሁለት ማታ የአስር ደቂቃ 15 ደቂቃ የሚፈጅ የእንግሊዝኛ ዶክመንተሪ ተሰራ። እና እዛ ዶክመንተሪ ላይ ያየሁት ምንድን ነው ኢትዮጵያ ለጅቡቲ ምን ያህል ገንዘብ በሚሊዮን ዶላር ያለ ገንዘብ እንደምትከፍል የሚገልጽ እና በቃ ምንም በቃ ገንዘቧን በሙሉ ለጅቡቲ እንደሰጠች ነው ያለና በሚቀጥለው ግን ተነስቶ ሰው የሌላኛው አማካሪ ግን የጅቡቲው አማካሪ ነው ይሄኛው ስህተት ነው። አንደኛ ነገር ኢትዮጵያ በለጸገች በተባለችበት ጊዜ በእኛ ፖርት ነው የበለጸገችው፣ ከእኛ ጋር አብራ በመስራት ነው የበለጸገችው፣ የእኛ ነው ወደብ የተጠቀመችው። ሁለተኛ ነገር ኢትዮጵያ የምትከፍለው ሂሳብ የጅቡቲ ነጋዴዎች ከሚከፍሉት ባነሰ ነው፣ በአንድ አራተኛ ያነሰ ነው የሚል መልስ ሁሉ ነው። አዎ እና እነዚህን ነገር ስትመለከት
በአራት እጥፍ ይበልጣል።
አዎ እና ይሄን ስትመለከት በየጊዜው የሚመጡት እንትኖች የሚለቀቁ ቪዲዮዎች፣ አንዳንድ የመንግስት በመንግስት የሚሰሩ የሚለቀቁ ነገሮች ትንሽ አካባቢው እንትን ያ እሱ ብቻ አይደለም፣ የአሁን ባንችለው የሚቀጥለው ትውልድ የሚል አንድ ሌላ ደግሞ እዛው ላይ ጠቅላይ ሚኒስትሩ የጫሩት ነገር አለ። እኔ አንዳንድ ጊዜ አርቆ አርቆ ማሰብን የሚባል ነገር የነገን ማየት ሾርት ሜሞሪ የሚባለው ነገር ማንም ሳይ ሾርት ሜሞሪ ጠቅላይ ሚኒስትሩ ላይ ነው ያለው። ትላንትና ስለ ጅቡቲ ስለ ኤርትራ የተናገሩትን ነገር ስለ ኢሳያስ አፈወርቅ የተናገሩትን ነገር እናሳው ስለ አሰብ እኮ እንዲሁም እኮ እኛ የዛሬ 5 ዓመት ስንናገር ጠቅላይ ሚኒስትሩ ቤተ መንግስት የኢሳያስን ባለሙያዎች የጋበዙ ጊዜ የመጀመሪያ ወራት ግብዣ ላይ ትክክል አይደለም፣ ጥንቃቄ መደረግ አለበት፣ እነዚህ ፖለቲከኞች ሽማግሌዎች ቢሆኑም ቢሸመግሉም ጭንቅላታቸው ግን ለተንኮልም ለምንም የኤርትራን የሚያስቀድሙ ናቸው፣ የእኛ ግን አዲስ አዎ ናቸውና ጥንቃቄ ደረግ ብለን ነበር የዛን ጊዜና ያን የሚሰማም የለ የዛን ጊዜ እናንተ ወያኔ እንዲመጣ ስለፈለጋችሁን የሚል እብደት የእብደት ጊዜ ነበርና እንደው እንደዛው እንዳበዱ ቢቀሩ ደስ ባለኝ ነበር። አሁን ሌላ እብደት ይዘውብን መጥተዋል። ለማንኛቸውም ግን እነዚህ ነገሮች እንትን እየተደረገ አሁን ከቀጠናውም ደግሞ አልፋ ዓለም አቀፋዊ ይዘትም ይዟል ይሄ ነገር። እንዴት ነው እዛ አካባቢ ውስጥ የወደፊትም ጀነሬሽን የወደፊት ትውልድም ይመጣል ብሎ ሲል ጠቅላይ ሚኒስትሩ ህዝቡን እያዘጋጀ ነው፣ ወጣቱን እያዘጋጀ ነው ወደ ጥፋት ወደ ጦርነት የሚሄድበት በሰላማዊ መደራደር ቀርቶ ወደዛ የሚሄድበት ነው የሚል አዲስ ስጋትም እየጫረ መጥቷል። እና ይሄንን ነገር እንዴት ነው እኔ እኮ መጨረሻው እንዴት ማድረግ እንደሚቻልም ባይታወቅም ምን እንደሚደረግ የታወቀ ነገር ነው ግን የወታደራዊ እንቅስቃሴው እንደዚህ እየገፋ ከመጣ አሁን ቀድም አንተ እንደዘረዘርከው እንትና ለእኔ ግን እኔ ጠቅላይ ሚኒስትሩ በሁለት በኩል አሸናፊ ሆኖ ለመውጣት የሚፈልጓል ይመስለኛል ስመለከቱ የባህር ዳርን የዚህ ባህሩ አንደኛው ጦርነቱ ቢነሳን አሰብ ላይ ዘመቻ ቢያደርጉ የኤርትራ መንግስት አሰብ አይመጣም። ቀጥታ የሚሄደው የት ነው? ትግራይ ነው የሚሄደው። ትግራይን ነው የሚያወድመው። የሚቀርበውም እሱ ነው፣ የሚያወድመውም እሱ ነው። ጠቅላይ ሚኒስትሩ ተመልሰው ሄደው ትግራይን አይከላከሉም። ስለዚህ እሳቸው በፈለጉት መልኩ እዛ እንትን ያደርግላቸው ያልቅላቸዋል። እንደ አጋጣሚ ሆኖ ደግሞ እኔ አልወድምም አሁንም አልወድምም ብሎ እንደተነሳው ተጋሩ ትግራይ ተነስቶ ደግሞ ነው አንተ በለኮስከው ሰዓት እኔም አልሞትም እኔ ግን አጠፋለሁ ብሎ ደግሞ ኢሳያስን ከመታላቸው በሁለቱም በኩል አሸናፊ ይሆናሉ ለመሆን የሚፈልጉ ተንኮልና ሽር በውስጣቸው የተከማቸ ነው። ጠቅላይ ሚኒስትሩ በቃ ምንም ለኢትዮጵያ አሁን እኔ እንደ ኢትዮጵያ አሁን እዛ የፓርላማ ሰዎችን ሰብስቦ ስለ ባህሩ ሲናገሩ እኔ እንደ ኢትዮጵያ አንድ ግለሰብ እንደ ኢትዮጵያ ሆኜ እንማወራለሁ። እንደ ኢትዮጵያ ሆኖ አያወሩም። እንደ ኢትዮጵያ የሚያወራ መሪ የጎረቤት ሀገርን የኢትዮጵያን ጠላት የሆነውን ኤርትራ አምጥቶ የራሱን ህዝብ አያስደበድብም፣ የራሱን ህዝብ ዘግቶ አያስርብም። ጉጂ እንመልከት። እኔ አሁን እኮ ስናት አማራና ትግራይ ብቻ እኮ አይደለም፣ ከዚህ በፊት እኮ የተደረጉ ሶማሌ ተደረጋል፣ ደቡብ ተደረጋል፣ ጉጂ እነዚህ 800 ሺህ ህዝብ አይደለም ለ6 ወር ለ8 ወር አጥንታቸው እስከሚታይ ድረስ ረሃብ እንትን ብሏቸው አልሰማሁም። ገና 2 ሳምንት ከሰማሁ ብሎ ሲዋሹ ይሄ ምልህ ተፈጥሯዊ ውሸት አብሮ የለመደ አጭበርባሪነት የለመደ ቂም በቀለኛ ቂመኛ ናቸው። በጣም 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 ቂመኛ ናቸው። ተንኮል ናቸው፣ ተንኮለኛ ናቸው። እኔ ስመለከታቸው እና እኚህ ሰውዬ በምንም አይነት መልኩ ሆኖ ቶሎ ካልተወገዱ አገሪቱን አሁን ምንም ዋጋ የሌላት ያን ያህል ተደማጭ የነበራት ኢትዮጵያ የሚባል ስሟ ሲነሳ አካባቢዋ የሚደነግጡና ምን እናድርግልች ብሎ የሚንከባከቧት ሀገር ተራ አድርገዋት ንቀዋታል። ትናንት መንግስት የሌላት ሶማሌ ተነሳ። አሁን በነገራችን ላይ አልሸባብ ክርስቲያን አገር ነች በላችሁ
ተስፋፊነት ነው ብሎ
አብሮ መግለጫ አውጥቷል። ይሄ ሀገሪቱን ወደ ተንኮል ወደ ይሄው ጠቅላይ ሚኒስትሩ አገር ሊያጠፉን የመጡት ብለን ስንል ይሄ ሰው መግደልና ጦርነት መክፈት ብቻ አይደለም፣ አገሪቱን እንዳልሆነች ከሁሉም ጋር አጋጭቶ አገር አልባ ህዝብ አልባ ለማድረግ የተዘጋጀ ጭንቅላት ይዞ የሚሄድ ጠቅላይ ሚኒስትር ነው። እና ጠቅላይ ሚኒስትሩ እያሉ አንድ ነገር ካልተደረገ እያሉ ተሰባስበው ሰው ፖለቲከኞቹ እዚህ እነ መራራም ሌሎቹም እዚህ የተሰባሰበሉ እነዚህ ስብስባችሁን ሲስታችሁ አገር ገብታችሁ ወይም ውጭ ሆናችሁ የመንግስት መታቋቋምበትን ነገር ወይንም ደግሞ የስደተኛ መንግስት መታደርጉበትን ነገር ብትሉ የተሻለ ይመስለኛል። የሚያዋጣው
መስሎ አዎ ይምከሩ በጣም እኮ ነው።
አዎ ምክንያቱም
እኮ ነው እንዴት እንዳልታያቸዋል።
አረ እኮ አብይ ይያላ ችግር ከመጣ አገር ይፈርሳል። እሱን ነግርሃለሁ። ይሄ ምንም እንትን ምክንያቱም የሚገርም የሚያሳዝነው ነገር ምን እንደሆነ ታውቃለህ? የኢትዮጵያ መከላከያ ሰራዊት እንደሌላት ሲረጋገጥ ነው። የላትም። ይሄ በብርሃኑ ጁላ የወጡ ባህር ኃይሉን ምናምኑን ብለው የሚሾሉትን ነገር እንተው ለጊዜው። የለም ሰራዊት ምን እንደሆነ ወታደር ቤትን ያደግነውና እናቃታለን። ለማንኛቸውም እግዚአብሔር በሚጠብቃት ይጠብቃችን ነገር እና ጠቅላይ ሚኒስትሩ ግን መሄድ አለባቸው። በማንኛውም በምን ነገር ተደርጎ መሄድ አለባቸው። ያለችን ሶስት ደቂቃ አራት ደቂቃ ነው ያለ ሁለት ደቂቃ ነጃል። በሁለት ደቂቃ ጠቅላይ ሚኒስትሩ ቻይና ጉብኝት አድርገዋል። የቻይና ጉብኝታቸው ሮድን ቤልት ላይ የአስር ዓመት እቅድ አዘጋጅተናል እና ተስማምተናል የሚል ነገር አለበት። ግን ከዛ ጋር ተያይዞ የሚሄድ የዓለም ባንክና የዓለም ባንክ አለ የአይኤምኤፍም የወርልድ ባንክም አንድ ላይ የተያያዘ ይዞ የሚመጣ ነገር አለን ይዞት የመጣው ነገር አለ እና የምትለው ነገር አለ። በሁለት ደቂቃ እንበለውና የሚቀጥለው ሳምንት ይህን መግቢያ እናደርገዋለን እና ምልክት አደርጋለሁ።
ምንድን ነው ትልቁ ከቻይና ጋር ያላት ጉዳይ ይሄ ጠቅላይ ሚኒስትሩ ባለቤታቸውን ይዘው ሽርሽር የሚሉበት መዝናኛ እና ቤልት ኤንድ ሮድ ላይ ትልቅ አገር ስለሆኑ እንደው እርሶ ከሌሉ እንዴት እንሆናለን ተብለው አይደለም ይሄዱ። ትልቁ ጉዳይ ኢትዮጵያ ከወርልድ ባንክ እና ከአይኤምኤፍ ገንዘቧን ለማግኘት ከአበዳሪዎቿ የእዳ ከፋፈል ማሻሻያ እንዲደረግላት እንደ ቅድመ ሁኔታ ስለተቀመጠ፣ ትልቁ አበዳሪዋ ደግሞ ቻይና ስለሆነች ይሄንን የብድር ጊዜ እፎይታ የአከፋፈል ማስተካከያ የማግኘት ድርድር ላይ ሊሄድ ተስፋ ተሰጥቷቸዋል። ፖዘቲቭ ነገር አግኝተዋል አልቅ ተነግሮናል ነው የሚሉት እንግዲህ በተለይ ከኤግዚም ባንክ ቼርማን። ይሁን እንጂ በትክክል ይሄ ነው የሚባል ውጤት እስካሁን ድረስ አላገኙም። የጠቅላይ ሚኒስትሩ ጉብኝት በአጠቃላይ የሚመዘነው ቻይና ከወርልድ ባንክና ከአይኤምኤፍ ኢትዮጵያ እንድትበደር የእዳ አከፋፈሏን ምን ያህል አሻሻሉላት በሚለው ነው ስኬቱ የሚታየው። ዋናውም አጀንዳ እሱ ስለሆነ ሌላው ዝም ብሎ ጌጥ ነው፣ ምንም ጥቅም የሌለው።
አንድ ቀልደኛ ጠቅላይ ሚኒስትሩ ባለቤታቸውን ይዘው ሲሄዱ ለሁለተኛ ለሶስተኛ ጊዜ ነው አየንዳ ምናልባት ወደ ፋኖ እንዳይቀላቅሉባቸው ፈርተዋቸው ነው የሚልም የጎንደር ፋኖ እንዳይቀላቀሉ ተብሎ የሚል ነገር። አድማጮች፣ ለዛሬ ያለን ፕሮግራም እዚህ ላይ ያበቃል። የሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ይሁንላችሁ፣ ለሀገራችንም ሰላም ይሁን። አንተም ደህና ሁንልኝ፣ ሰላም ሰኑት። እናመሰግናለን።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።